ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። ሚያዝያ 27 ቀን 2011 ዓመተ ምህረት ፋሽስት ኢጣሊያ ባርበኞቻችን የተባበረ ትግል ድል የተመታበትን 83ኛ ዓመት እናከብራለን። ይህንኑ ታላቅ ድል ለማስታወስ በቼኩ ተወላጅ በአዶልፍ ፓርለሳክ የተደረሰውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 6 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ረሃብ
ስን ስቃይ ይፈጃል። ረሃብ ቀጠሮ ይሰጣል
ወይስ ቀን ቆጥሮ ይፈጃል?
የሆድ ነገር ሆድ ይቆርጣል ይባላል፣ ድሮ ይባላል፣ ይዘነዝላል፣ ይከትፋል።
ብቻ እስከሚጨርስ ድረስ ሆድ ለሆድ ጊዜ ይሰጣል። ወተት አንጀት ነጥፎ ሲላ፣
ሆድ ዕቃ አድርቆ ሆድ ሲራብ፣
ተሟጦ አንጀት በአንጀት ሲሳ፣ የጣር ቀጠሮ ስንት ነው ለሰው ልጅ ሰው ለምንለው?
ላይችል ሰጥቶት ለሚያስችለው ስንት ቀን ነው ስንት ሄድ ነው?
የማዕድ ወዝ ሳታጥጥ፣ አድባሩ አብዳ ሳትፈረጥጥ፣
እንብሳይ ተርፋት ሜዳ አይጥ የቤት ድመት ሳታማምጥ፣
በመቤቷ አስከሬን ብካይ
እሷም ዋይ አንጀቷም ዋይ ዋይ፣ ውሻውም በጌታው ስጋ ላይ
ቸነፈር በጣለው ሲሳይ፣ አይ ስንት ቀን ትሆን የራባ ዋይ?
እስቲ እናንተ ተናገሩ ተርባችሁ የምታውቁ፣
ከቸነፈር አምልጣችሁ ተርፋችሁ እንደው ሳታልቁ፣
ትንፋሽ ቀርቷችሁ እንደሆን ያስችላችሁ እንደው ጥቂት፣
ቀጠሮ ይሰጣል ልቂት፣
ስንት መዓልት
ስንት ሌሊት፣
እንባንሳው ሳይወርድ በፊት ሳይሞጀረጣችሁ ጥፉ፣
በጣረ ሞጣ ትናፋቱ አንዣቦ በመቅሰፍት እግሩ፣
አንደበት ተርፏችሁ እንደው ሳትነግሩን ከምትቀሩ፣ ካስቻላችሁ ተናገሩ።
ቆሽት ሲቃው ሳያጣጥር ሰቀቀኑን ሳያጋገል፣
ትንፋሽ ስለምን ምሳት
ቀጠሮ ይሰጣል ረሃብ?
ለስንት ቀን ለስንት ያህል?
ስንት ሰዓት ነው የራብ አቅሙ?
ለእኔ ቢጤውማ ትርጉሙ የሁለት ፊደል ድምፅ ነው ራብ የሚሉት ከነስሙ፣
እንጂ የእኔ ቢጤውማ የታውቆት ጠባዩንማ
ብቻ ሲነገር ይሰማል ይህንን ሁለት ፊደል ቃል።
ቃሉማ ያው በዘልማድ ይነገራል፣ ይለፈፋል፣
ይተረካል፣ ይዘተራል፣ ይደጋግማል፣ ይተቻል
እንጂ እንኳን ጠባዩንና የራብ እድሜውን የት ያውቃል?
እና የምታውቁ ነገሩን እውነት ራብ ስንት ቀን ይፈጃ?
በጣራ አፋፍ ላይ ያለ ሰው ራብ እንዴት ነው የሚያዛልቅ?
ለስንት ቀን ቀን ይሰጣል አንደበት ክነ ሳይሸመግቅ?
ሸረሪት በልሳንህ ላይ የድር ትብትቡን ሳይሰራ፣ ቁራና ቀበሮ በቀን ከቀየህ ድባብ ሳይደራ፣
ጥንባንሳ ሊጭር ሳይመጣ፣ ቅንቦች ከጎጆ ሆጣራ፣
እንደ ፍካሪ ኢየሱስ ቃል በጣር መጽሐፍን ሳጠራ፣
አንደበት ሳለህ ተናገር የምታውቅ የራብን ነገር፣
አስከሬንህ ከየጥሻው ተርፎ እንደው ሳይቀረቀር፣
ስንት ደቂቃ ስንት ፋታ ቀጠሮ ስንት ትንፋሽ ነበር?
ቆሽታሮ ሳይፈረፈር፣
ትናጋህ በድርቀት ንዳድ ጉሮሮ ሳይሰነጠር
የወር ነገር ስንት ያቆያል ቀጠሮ ይሰጣል ልቂት
ስንት ማአት ስንት ሌሊት
ስንት ሰዓት ነው ሰቆቃው ስንት ደቂቃ ነው ጭንቁ
እስቲ እናንተ ተናገሩ ተርባስ ስንታውቁ
ስንት ያቆያል ስንት ያዘልቃል
እውነት ረሃብ ስንት ቀን ይፈጃል ስንት ያቆያል ስንት ያዘልቃል
እውነት ረሃብ ስንት ቀን ይፈጃል
Yeah, I'm the only guy who's not in here. Hey, 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 hey
ዓለም ከመጽሐፍ ሳለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 6 ምዕራፍ 11 ዝቅ ካለ ሰማይ ስር በየቀኑ የተለያዩ ሹማምንት ጦራቸውን እየያዙ መጥተው ከኛ ጦር ጋር ይቀላቀላሉ። ከፍ ከፍ ያሉት ሹማምንት ከራስና ከልጃቸው ከደጃዝማች ወንድሰን ጋር ይሳሳማሉ። አነስ ያሉ ሹማምንት በራስ ካሳ ፊት ቀርበው ፊታቸው መሬት እስኪነካ አጎንብሰው ይዘውት የመጡትን ጦር ብዛትና ጀግንነት እየተናገሩ የይዘውት የመጡት ጦራቸው ከራስ ካሳ ጦር ጋር በተማኝነት ለአገሩና ለንጉሠ ነገሥቱ ተዋግቶ ይሞት ዘንድ ይለምናሉ። የራስ ካሳ ጦር እጅግ በማደጉ በጉዟችን ላይ ጠባብ መንገድ ወይም ወንዝ ወይም ደግሞ አስቸጋሪ የሰርጥ መንገድ በገጠመን ቁጥር በሹማምንቱ መሃል ጭቅጭቅ ይፈጠራል። ይህም ጭቅጭቅ የኔ ጦር ይቅደም የኔ በማለት ነው። እኔ ለራስ ካሳ እንዲህ አይነት ችግሮች ዳግም እንዳይፈጠሩ ዘዴ እንዳለኝና ለዚያም የሰራዊታችንን ትክክለኛ ቁጥር ማወቅ እንዳለብኝ አስረዳዋቸው። ራስ ካሳም ሐሳቤን በደስታ ተቀብለው ስለ ሰራዊቱ ቁጥር ሁሉም ቀኛዝማች አበበ እንደሚነግረኝ አስረድተው ወደ ቀኛዝማች አበበ ላኩኝ። ቀኛዝማች አበበ ከሁለት አዛውንት ጋር በድንኳናቸው ተቀምጠው ጠጅ እየጠጡ ይጫወታሉ። ምን እንደሚያወሩ ባይሰማም አልፎ አልፎ ሳቃቸው ከሩቅ ይሰማ ነበር። በቀኛዝማች ድንኳን ገና ከመቀመጤ አሽከራቸው በቀንድ ዋንጫ ጠጅ ሞልቶ ሰጠኝ። ለጊዜው ጠጅ ነው፣ ያ እናንተ የምትወዱት ቢራ የለኝም። እንደ ቢራ ባይሆንም ጥሩ ጠጅ ነው፣ ያዙ ጌቶች እያሉ ቀኛዝማች ዋንጫዬን እንድጨልጥ ገፋፎኝ። እኔም ዋንጫዬን መጨለጤ አሽከርየው ከምኔው ደርሶ እንደሞላት እንኳን ማስተዋል እየተሳነኝ የመጣሁበትን ጉዳይ አስረድቼ በትክክል የሰራዊቱን ቁጥር እንዲነግሩኝ ቀኛዝማች አበበን አጥብቄ ጠየቅኩ። ቀኛዝማች አበበ ጥያቄን ወደ ጎን በመተው ከወር በኋላ አስመራ ስንገባ ጥሩ እውነተኛ የጣሊያን ቪኖ እንደሚጋብዙኝ ደጋግመው ቃል ገቡልኝ። ሶስተኛ ዋንጫዬን እንደያዝኩ በድጋሚ ጥያቄን አምርሬ አቀረብኩ። አሁን ቀኛዝማች አበበ በመገረም እያዩኝ የወታደሮቹን ቁጥር ነው ያልከኝ አሉኝ። አዎ ቀኛዝማች፣ የወታደሮቹን ቁጥር ማወቅ አስፈላጊ ነው አልኳቸው። ቀኛዝማች አበበ አሁን መሬት መሬት እያዩና በሁለቱም እጃቸው ጎፈሪያቸውን እያፍተለተሉ እሱንማ እግዚአብሔር ብቻ ነው የሚያውቀው፣ እኔማ እንዴት አውቄው? እዚህ ማንም አያውቅም አሉኝ። ቀኛዝማች አበበ እንኳን የጠቅላላ ጦሩን ቁጥር ሊያውቁ ቀርተው ራሳቸው ያመጡትን ጦር እንኳን በግምትም ቢሆን አያውቁትም ነበር። እናም አላዋቂ መሆናቸውን ለመሸፈን ያህል ጌታዬ፣ መድፈኛ ጦርም እኮ አለን አሉኝ። በጣም ገረመኝ። ከጦሩ ጋር አንድ ሳምንት ሙሉ ስጓዝ እንኳን መድፍ ቀርቶ መድፍ የሚመስል ብረት እንኳን አላየሁምና
እንደመሳቅ ሲቃጣኝ ቀኛዝማች አበበ እንደመቆጣትና ጮክ ብለው ተመልከት ጌታው ብሎ ከድንኳኗ ጀርባ ጨርቅ የተሸፈነች ነገር ገልጦ አሳየኝ። አዎ ብዙ ቁርጥራጭ ብረቶችና ኋላ ቀር የሆኑ የመድፍ አፎች ሳይቀሩ ተደርድረዋል። አሁን እንደምንም ሳቄን አፈን አደረኩ። ቀኛዝማችን ላስከፋቸው አልፈለኩም። ብረቶቹን ሳያቸው ሰው ሙዚየም መቀመጥ የሚገባቸውን በታላቁ ያድዋ ድል በሚየምንልክ የጦር ሰራዊት ከጣሊያኖች የተማረኩ እንደሆኑ ያስታውቃሉ። እና ይኸው ነው አልኳቸው። ቀኛዝማች አበበ በእኔ ጥያቄ ብዙም ሳይጨነቁ ምን ችግር አለው? ታያለህ፣ ለጊዜው ሁለት መድፎች ብቻ ናቸው ያሉን። ከጣሊያኖች ጋር ስንገጥም ከእግዚአብሔር እርዳታ ጋር ብዙ መድፎች ይኖሩናል። ጣሊያኖቹ በገዛ መድፋቸው ቀይ ባህር ውስጥ ነው የምንከታቸው አሉኝ። ፍጹም እርግጠኛና ሙሉ ወኔ በተሞላበት ቆራጥ ድምፅ። በኋላ ከቀኛዝማች አበበ እንደተለየው እንደ ነገሩ በይሆናል በተሰራ የግምት ቁጥር እቅዱን አወጣው። ይሁን እንጂ ጥቅም ላይ ሊውል አይችልም ነበር። አንዳቸውም ትላልቅ ሹሞች ሊገባቸው ካለመቻሉ ሌላ አስፈላጊነቱ ሊገለጽላቸው አልቻለም። ራስ ካሳ ግን በጣም ተደስተውበት በጥንቃቄ መረጃ ከሚያስቀምጡባት ሳጥናቸው ውስጥ ጨመሯት። የእኛ ጦር እንዲህ ባለ ሁኔታ በዘመናዊ መልኩ ከሰለጠነና ዘመናዊ መሳሪያ ከታጠቀው የጣሊያን ጦር ጋር ሊገጥም ወደፊት ተጓዘ። የጣሊያን አውሮፕላኖች አሁን እስከ መሃል ሀገር ድረስ ዘልቀው መብረር ጀምረዋል። የሰማይ ላይ ብቸኛ ንጉሶች ናቸውና ባሰኛቸው ሰዓት ሁሉ ዝቅ ብለው እየበረሩ ያበሻውን ጦር ይቃኛሉ። አንድ ማለዳ በድንኳኔ ውስጥ ጋደም እንዳልኩ የሚንጣጣ የመትረየስ ድምፅ ሰማሁና ተስፈንጥሬ ወጣሁ። በርከት ያሉ የኢትዮጵያ ወታደሮች መትረየሶች ጠምደው ያለማቋረጥ ይተኩሳሉ። በሁኔታው ተገርሜ መትረየስ አስተኳሹን አዛዥ ምን እንደተፈጠረ ብጠይቀው፣ አይ እንዳው የጣሊያን አውሮፕላኖች ሰሞኑን ድርሽም አላሉ፣ ያው መምጣታቸው አይቀርምና ባይሆን እስኪመጡ ወታደሮቹ በአሞራዎች እንዲለማመዱ ብዬ ነው አለኝ። ቆም አልኩና ተኳሾቹን አስተዋልኩ። ከፍ ብሎ በሰማዩ ላይ ተለቅ ተለቅ ያሉ አሞራዎች ይንሳፈፋሉ። ከታች ከመሬት የመትረየስ ማዕት ቢወርድባቸውም ደንታ ሳይሰጣቸው እነዚያ የሰማይ ላይ ጆቢራዎች መንሳፈፋቸውን ቀጥለዋል። ይሄ የአሞራዎቹ ንቀት ያናደደው አንድ ወታደር መትረየሱን ወርውሮ ምንሽሩን ተጣለበት አንስቶ አቀባበለና በመጀመሪያዋ ጥይት አንዱን አሞራ አወረደው። ወዲያው ሁሉም መትረየስ ተኳሾች መትረየሳቸውን ወደ ጎን ትተው በጠመንጃ የሰማይ ላይ አሞራዎችን ወደ መሬት ያወርዷቸውና ያረግፏቸው ጀመር። ኢትዮጵያውያን በዓለም ዕውቅና ተወዳዳሪ የሌላቸው አልሞ ተኳሾች ቢሆኑም በመትረየሱ ተኩስ ግን ገና ብዙ ይቀራቸው ነበር። ሰራዊታችን ገና ከዘመኑ መሳሪያዎች ጋር እንዳልተዋወቀ ይገባኝ ጀመር። በሚቀጥለው ቀን ምሳ ሰዓት አካባቢ የራስ ካሳ ጸሐፊ እየተጣደፈ መጥቶ፣ ቶሎ ቶሎ ይበሉ ይከተሉኝ ጌታዬ እያለ እየተጣደፈ መንገድ እየመራኝ ሲሮጥ እኔም በሩጫ ተከተልኩት። እየሮጥ ምን እንደተፈጠረ ጠየቅኩት። አንድ ወታደር ቆስሎ አመጡት አለኝ። ይህን የራስ ካሳን ጸሐፊ ተከትዬ ወደ ድንኳን ስገባ አንዱ ሆዱ ላይ በጥይት የተመታ የገበሬ ወታደር ልክ እንዳመጡት ከዝርጣፊ ቅርንጫፎች በተሰራ ቃሬዛ ላይ በጀርባው ተጋድሞ አየው። ቁስለኛው ከቃሬዛው እንዳይወድቅ እግሩን በጠፍር ታስሯል። ከፍ ብሎ ወደ ደረቱ አካባቢ በሴት መቀነት ሸብም አርገውታል። ጎንበስ ብዬ ቁስሉን አየሁት። ከሞላ ጎደል የሆድ ዕቃዎቹ በሙሉ ወደ ውጭ ወጥተው ተዘርግፈዋል። ዶክተር ጥሩ ብል ሁሉም ባንድ ላይ አይናቸውን አፈጠጡብኝ። አዎ ለእነዚያ ምስኪን ገበሬዎች ፈረንጅ ሁሉን አዋቂ ነበር እና ዛሬም ያንን ምስኪን በፈረንጅ እጅ እንድረዳው ባይናቸው ተማጸኑኝ። ዋይ ማን በነገራቸው! እንኳን ቁስለኛ ማከም ቀርቶ የመድኃኒት ስሞች እንኳን ጠንቅቄ አለማወቄን እንቢ አይሆንም አልችልም እኔ ዶክተር አይደለሁም ኡስለኛ ማከም አልችልበትም እንደልል የሚያምነኝ ማንም ሰው አልነበረም ብቻ ማንገራገሬን ያዩ አንድ ግራዝማች ኦፕራሲው ባይሳካ ምንም አይደል እንዲሁ ብንተው መሞቱ አይቀርምና አይዞት ሊሮዱት ይሞክሩ እያሉ አደፋፈሩኝ በዚህ ማል ኮቴናው ልቄ እጅን ተጥቤ ጎንበስ እንዳልኩ አንድ ያበሻ መርፌወጊ መጥቶ ገላገለኝ ያበሻው መርፌወጊ ምንም አይነት የህክምና ትምህርት የለውም ምንም የህክምና መሳሪያዎች አልያዘም ብቻ አንድ ጎጆ አረቄ ሲጠጣ ወሬውን ሰምቶ መጥቶ እኔን ወደ ጎን ገፋ አደረገኝና ወደ በሽተኛው ተጠግቶ እጁን እንኳን ሳይታጠብ ወድቃዎቹን በእነዚያ እጆች ወደ በሽተኛው ሆድ ጨምሮ በተራ መርፌ እንደ ድንች ኬሻ ሰፋው ከዚያች ድንኳን ተመልሼ ቀኛ ማስጭ አበበ ከረገሱኝ አረቄ አንድ ስኒ ቀዳውና ጨለጥኳት ልቤ ክፉኛ አዘነ ጦራችን አንድ እንኳ ዶክተር አልነበረውም የመድኃኒቱ ነገርማ አይነፋ ነው የሚባለው ፍድጋሚ አረቄዋን በስኒ ሞልቼ ጠጣሁና አልጋዬ ላይ ዘፋልኩ ሳላስበው አይኖቼ ያለቅሱ ጀመር ልቤ ግን እንደ ጥቁር ድንጋይ እንደ ጠነከረ ይሰማኝ ነበር እንዲህ በጦር ሜዳ አልጋዬ ላይ ተዘርግቼ አረቄ ያዘች ስኒን እንደ ጨበጥኩ ወደፊት ብቆስል ልሞት ባጣጥር ብሞት እሞታታለሁ እንጂ በዚህ መርፌ ወጊ ዶክተራችን እንደማልታከም ለራሴ ቃል እየገባሁና ሌላም ሌላም ነገሮች እያሰላሰልኩ የቀኝ አዝማች አረቄ ስራዋን ሰርታ ኖሮ ተኛሁ ጠዋት የተነሳሁት በአቶ ተሰማ ተቀስቅሼ ነው ለመጀመሪያ ጊዜ ከጦሩ ዘግይቼ ከመነሳቴም በላይ በአቶ ተሰማ በመቀስቀሴ ትንሽ እፍረት ተሰማኝ ግን ለዚህ አሁን ጊዜ የለምና አቶ ተሰማም ፈረሴን ጭነውልኝ ስለነበር ቁርስም ሳላደርግ ጉዞ ጀምረን ወደፊት ሄድ ደብረ ዘቢጥን እንዳለፍ የጦራችንና የስልኳ መንገድ ተለያየ ካሁን በኋላ ከንጉሠ ነገሥቱ ዋና የጦር ድንኳን ጋር የምንገናኘው በሬዲዮ ብቻ ሆነ እንዲህ አይነቱ ኋላ ቀር በሆነ ሬዲዮ የምናደርገው ግንኙነት በቀላሉ ለጠላት አሳልፎ እንደሚሰጠንና እንደሚያጋልጠን ለራስ ካሳ አስረዳው አማራጭ ባለመኖሩ እግዚአብሔር ይጠብቃን ብለን ግንኙነታችንን በተቆለፉ ቃላት መፍቻ አድርገን መረጃዎች ከአዲስ አበባ ጋር ብንለዋወጥም ብዙም አልረዳንም ጣሊያኖች ከኛ ቀድመው ይፈቱትና በሜትር ርቀት ሰፈራችንን አካለው ያውቁ እንደነበር ኋላ ላይ ተረድቻለሁ ምንም እንኳ ከደብረ ታቦር ከመነሳታችን በፊት ራስ ካሳ 400 አዲስ ጠመንጃዎች ቢያገኙም ለራሳቸው ወታደሮች እንኳ አልተዳረሰም ነበር የቀረው ጦር እንግዲህ እንዲህ መላቀቱ በጠፋ ሁኔታ ከራሱ ጎጆ የተቀላተን ጠመንጃውን አውርዶ በራሱ ጥይት ዝናሩን ታጥቆ ጎጆ ያፈራተን ስንቅ ቋጥሮ ወደፊት በታላቅ ቆራጥነት ይገሰግሳል አንዳንድ የጦር ሹማምንት የራሳቸው አብሳዮች አሏቸው ሌላው ሹም ለአቅመ አዳም እንኳ ያልደረሰ ወንድ ልጁን አስከትሏል እነዚህ ልጆች በጉዞ ላይ የአባታቸውን ከባድ መሳሪያ ተሸካሚዎች ሲሆኑ ማታ ማታ ጦሩ ሲያስ የማብሰያ እንጨትም ይሰበስባሉ እነዚህ ልጆች ወደፊት እንደምናየው በጦር ሜዳ በልዩ ጦር ስር ተሰልፈው በታላቅ ጀግንነትና ቆራጥነት ከፍተኛና ታሪክ ሊጽፈው የሚገባ ጀብድ ሰርተዋል ፈጽመዋል እንግዲህ እንዲህ በጣም አሳዛኝ በሆነ መልኩ የታጠቀው ጦራችን የዋድላ ደላንታን ተራሮች እየታከከ ወደ ሰሜን ገሰገሰ ምዕራፍ 12 ዋድላ እነሆ ጦርነቱ ከተጀመረ 2 ሳምንት አለፈው ጣሊያኖች ከተከላካዩ የኢትዮጵያ ጦር ይህን ያህል ብዙ ችግር ሳይገጥማቸው በቀላሉ አዲግራትንና አድዋን ይዘው ሌሎች ከተሞችን ለመያዝ በዝግጅት ላይ ናቸው ጣሊያኖች እንዲህ ወደፊት ሲገፉ የራስ ካሳ ጦር እጅግ በጣም ቀስ እያለ ወደ ሰሜን ያዘግማል በእያንዳንዷ ቀን በማለዳ ተነስተን እየገፈገፍን እስከ ምሽቱ ድረስ በጉዞ ላይ ብንሆንም ይሄን እኛ ቀኑን ሙሉ የተጓዝነውን መንገድ ጥሩ ፈረሰኛ በሁለት ቢበዛ በሶስት ሰዓት ውስጥ ያጠናቅቃታል። ለምን እንዲህ ሊሆን ቻለ ብለን የጠየቅን እንደሆነ መልሱ በጣም ቀላል ነው። ራስካሳ ተራራ ይወዳሉ። ከተራራዎችም በላይ ቤተክርስቲያናትን ያፈቅራሉ ብል ማጋነን አይሆንብኝም። እጅጉን በጣም ሲበዛ አማኝ ናቸው። በልጅነት ዘመናቸው ቄስ መሆን ይመኙ እንደነበር አንዳንድ ውስታዋቂዎች ይናገራሉ። ይሁን እንጂ ግዛታቸውን ማስተዳደርና ሃይማኖተኛ መሆን አንድ ላይ ሊሄዱ ስላልቻሉ ራስ በመጨረሻ ወደ አገር ማስተዳደሩ መመለስ ተገደዱ። እናም ይኸው ደረጃ በደረጃ ከተራ ፊታውራሪነት እነሆ ዛሬ ራስነት ደረጃ ደርሰዋል። በየቀኑ ማለት ይቻላል ቤተክርስቲያን ፍለጋ በርካታ ሰዓቶች በከንቱ እናጠፋለን። ምናልባት በመንገዳችን ላይ ቤተክርስቲያን ካላጋጠመን ራስካሳ ወደ አንድ ከፍ ወዳለ ሁለት መሳይ ነገር ላይ ወጣ ብለው በጦር ሜዳ መነጽራቸው አካባቢውን ተራራውን ሸንተረሩን እየቃኙና እየዳሰሱ ናፍቆታቸውን ይወጣሉ። ራስካሳ ይህን ግዛት ከጎበኙት በርካታ ዓመታት አልፈዋል። በዚህ አሁን ባለንበት ግዛት ራስካሳ ጠቅላይ ገዥ ብቻ ሳይሆኑ ዋና ዳኛም ናቸው። ለዚያም መሰለኝ ወደዚህ ግዛት ከገባን ቀን ጀምሮ የአካባቢው ነዋሪዎች በየጊዜው እየመጡ ጌታቸው በሰላም ስለመጣላቸው መደሰታቸውን ይገልጻሉ፣ አቤቱታዎች ያቀርባሉ። እውነቱን ለመናገር አቤቱታዎች ይበዛሉ። ይኸው ዛሬም ራስካሳ ገና በዙፋናቸው ከመቀመጣቸው የአደባባይ ፍትህ ፈላጊዎች፣ የአካባቢው ነዋሪዎች ሰዎች ያደፈና በላያቸው ላይ ያለቀ ነጠላቸውን አያይዘው ግራና ቀኝ እጆቻቸውን በማሰር በራስካሳ ችሎት ፊት ለመቅረብ እየተጋፉ ወደፊት ይላሉ። እንዲህ አይነት ፍትህ ፈላጊዎች በራስካሳ ችሎት ፊት ለመቅረብ ለዓመታት ጠብቀዋል። እና ዛሬ ይህች ድል እንዳታመልጣቸው ባለ በሌለ ኃይላቸው ከፊታቸው የቆመውን ህዝብ እየገፉና ዱላ ቀረሽ ጭቅጭቅ ውስጥ እየገቡ ብቻ ሁሉም ወደፊት ይጓዛሉ። ይህን አይነቱ የአደባባይ ችሎትና ፍትህ ምን ያህል የአእምሮ እርካታ እንደሚያስገኝ የሚገባው ኢትዮጵያዊ ብቻ ነው። ኢትዮጵያውያን በተፈጥሮ ነገረኞች ሆነው ሳይሆን የእያንዳንዱ ኢትዮጵያዊ ትልቁ ምኞት በአደባባይ ችሎት ላይ ቆሞ ንግግር አዋቂነቱን ማሳየት ነው። ይህ አይነቱ አጋጣሚ ደግሞ ከፍ ላለ ሹመትም መንገድ ከፋች ብቻ ሳይሆን በአካባቢው ነዋሪዎች መካከል ከሶም ይሁን ተከሶ በችሎቱ ስላደረገው ንግግር ለዓመታት ሲወራለት ይኖራል። እውነቱን ለመናገር እያንዳንዱ ኢትዮጵያዊ በተፈጥሮው እውቅ ተናጋሪ ነው። በታላቁ ንጉሥ በቴዎድሮስ አምላክ፣ በእምዬ ምኒልክ አምላክ፣ እኔ ገብረ ጊዮርጊስ የራስካሳ ታማኝ አሽከር ብሎ ገብረ ጊዮርጊስ በጎረቤቱ ላይ ክሱን በራስካሳ ችሎት ፊት ይጀምራል። ከሳሽ ገብረ ጊዮርጊስ ጎረቤቱን ሲከስ በመተት በጥንቆላና በድግምት ላሜን ጡቷን አድርቆ ይኸው ለዓመታት አመሰና ሲል ክሱን ሰነዘረ። ይህን ክስ በራስካሳ ችሎት ሲያቀርብ ገብረ ጊዮርጊስ የችሎቱ ደንብ እንደሚያስገድደው ሁሉ የአሮጌ ነጠላውን ሁለት ጫፎች ብብቱ ስር ያስርና ወደ ታች እንደ ቀሚስ ለቆ በመሬት ላይ የሚጎተቱትን ሁለቱን የነጠላ ጫፎች ደግሞ ወደ ላይ ወስዶ በትከሻው ላይ ጣል ያደርጋቸውና ከቆመበት ቦታ የቀኝ እጁን ጣቶች አፉ ላይ ይይዝና ወደ ራስካሳ ዙፋን ተንደርድሮ እየሮጠ አጠገባቸው ሲደርስ እንደምንም ይቆምና ልክ ካፉ የሚወጡትን ጣፋጭ ቃላት ለራስካሳ እንደሚወረውር ሁሉ ጣቶቹን ወደ ራስካሳ ያወናጭፋቸዋል። በእንዲህ አይነት ሁኔታ እየተንደረደረ ይሮጥና ቃላቱን አሽጎድጉዶ ወደ ቦታው ይመለስና ነጠላውን እንደገና አስተካክሎ እንደገና እየተንደረደረ ሮጦ ለዓመታት የተዘጋጀባቸውን ቃላቶቹን ወደ ራስካሳ ዙፋን ይወረውራል። ተከሳሹ ለጊዜው በቦታው ቆሞ ተራው እስኪደርስና በታላቁ የዙፋን ችሎት ፊት እሱም እንደ ከሳሽ ጎረቤቱ ንግግር አዋቂ መሆኑን ለጠቅላላው አገር ለማሳወቅና ጎረቤቱ እንደወነጀለው መተተኛና ድግምተኛ እንዳልሆነ ለማሳወቅ ትዕግስት አጥቶ በእልክ ይንቀጠቀጣል፣ ጥርሱን ያፋጫል። ገና ከሳሽ ክሱን አቅርቦ ትንፋሹን እንኳ ሳይወጥ ተከሳሽም ልክ እንደ ከሳሽ ጎረቤቱ ሁሉ ያቺን ያደፈችውንና በመበጣጠስ ላይ ያለችውን ነጠላውን አስተካክሎ ከከሳሽ ጎረቤቱ ባላነሰ ፍጥነት ተንደርድሮ እየሮጠ ኃይለ ሥላሴ ይሙት እግዚአብሔርን መሰከሬ ነው እያለ ሌባ ጣቱን ቀስሮ ወደ ሰማይ ሲያሳይ ቆይቶ ያንገቱ ያሰራትን ማተቡን አውጥቶ ለምን አልባሱ ብሎ ደጋግሞ እየሳማት ድግምተኛና መተተኛ አለመሆኑን እያስረዳ ራሱን ያለ ጠበቃ ተከላከለ። ተከሳሽ ማተቡን ስሞ ወደ ውስጥ እንኳን ገና ሳይከት ገብረ ጊዮርጊስ እንደገና ወደ ዙፋን ችሎት እየተንደረደረ በድጋሚ ክሱን በተመረጡ ቃላት አጣጥቶ አቅርቦ ወደ ቦታው ተመልሶ ነጠላውን ሲያስተካክል ህዝቡም ጸጥ ብሎ የሚሆነውን በሚጠብቅበት በዚያ ቅጽበት አንድ የራስ ካሳ ወታደር ምን ያለው ከብት ነው ሲል አስተያየቱን በገብረ ጊዮርጊስ ላይ ሲሰነዝር ወይም አናንቆ ሲሳደብ በዚያችው ቅጽበት ገብረ ጊዮርጊስ ሰምቶት ኖሮ ድምፁን ወደ ሰማበት አቅጣጫ ፊቱን አዙሮ ጌታ አባቱንሳ የውሻ ልጅ ብሎ ተሳደበ። የተሰደበ ወታደር አይኑን ጎልጉሎ ጎራዴውን መዞ በዚያ በተሰበሰበው ህዝብ እንኳ እንዴት ዘሎ ገብረ ጊዮርጊስ አጠገብ እንደደረሰ ሳንገነዘብ የገብረ ጊዮርጊስ አንገት እስከ መጨረሻው ሊቀነጥሳት ሲል ወታደሩ ጓደኞች ደርሰው ያቺን ቀጭን አንገት ከመቀንጠስ አዳኗት። አዎ በኢትዮጵያ ከዚህ ከፉ ስድቦች ብዙ ቢሆንም የኢትዮጵያን ወታደር አባትክን የማታውቅ የውሻ ልጅ ብሎ መሳደብ ግን ናግደለኝ እንደማለት ነው። ራስካሳ ለጥቂት ጊዜ እንኳ መሳቃቸውን ያላቋረጡት አሁን ምልክት ሲሰጡ በዚያ ችሎት የተሰበሰበው ሰው ሁሉ ጸጥ አለ። ወዲያው በተረጋጋ መንፈስና ድምፅ ፍርዳቸውን ሲሰጡ ተከሳሹ ገበሬ እውነት እንዳለው አስረግጠው ከተናገሩ በኋላ ገብረ ጊዮርጊስን ወደፊት ከብቶቹን በደንብ እያበላ እያጠጣ እንዲንከባከብ ጭምር አስጠነቀቁት። ይህም የራስ ካሳ ውሳኔ ይግባኝ የሌለው የመጨረሻ ፍርድ መሆኑን ነግረው የዛሬው ችሎት በዚሁ ተፈታ፣ ተበተነ፣ አለቀ። ሁለቱ ጎረቤታሞች ገበሬዎች ላለፉት ሁለት ሶስት ዓመታት ተጣልተው በባላጋራነት ቢኖሩም በዛሬው ችሎት ሁለቱም ተደስተዋል። አንደኛ ተከሳሽ ለጎረቤቱ በክሱ መሰረት ለመሰነችው ላም ተተኪ ወላላም ባለመክፈሉ፣ ሁለተኛ ምንም እንኳ በክሱ ቢሸነፍም ከሳሽም ተደስቷል። በዚህ ሁሉ ህዝብ ፊት ንግግር አዋቂነቱን በታላቁ የራስ ካሳ ችሎት ፊት አሳይቷልና ይኸው እንደገና እንደ ወንድማማች ተቃቅፈው ተሳስመው እንደ ጥሩ ጎረቤት ጎን ለጎን ተያይዘው ወደ ቀበሌያቸው በደስታ ሄዱ። በዚህ መሃል ዋናው ጦራችን ደረሰና አዳራችን በዚችው ቀበሌ ስለሚሆን ድንኳኖች መትከል ጀመሩ። አንድ ሰዓት በማይሞላ ጊዜ ውስጥ በዚህ ተራራ ላይ ትልቅ ከተማ ተመሰረተ። በዚህ የድንኳን ከተማ እምብርት ላይ የራስ ካሳ ሁለት ትላልቅ ድንኳኖች ከልጃቸው ከደጃዝማች ወንዶሰን ካሳ ድንኳን ጋር አብረው ቆመዋል። የኛም ድንኳን ከደጃዝማች ወንዶሰን ድንኳን ትንሽ አለፍ ብሎ ቆሟል። ከኛ ድንኳን ትንሽ አለፍ ብሎ ደግሞ እንግዲህም ከራስ ካሳ ጓዝ ተለይቶ የማይቀረው ተንቀሳቃሹ ቤተክርስቲያን በሁለት ወታደሮች እየተጠበቀ ቆሟል። ከነዚህ ትላልቅ ድንኳኖች ዙሪያ በጦር ሰፈራችን ያሉ ደጃዝማቾች፣ ፊታውራሪዎች፣ ቀኛዝማቾች፣ ግራዝማቾች፣ ባላባቶች፣ ባላምባራቶችና የቀሩት አነስተኛ ሹሞች ትናንሽ ድንኳኖች ሹሞችም ቆመዋል። እነዚህ የሹማምንቱ ድንኳኖች በአመዛኙ ከወተት የነጡ ነጭ ድንኳኖች ሲሆኑ በአጋጣሚ የጣሊያን አውሮፕላኖች ወደ እኛ አቅጣጫ ቢበሩ ያለአንዳች ችግር ብዙ ኪሎ ሜትር ርቀት ለይተው ሊያውቁን ይችላሉ። ከዛ በኋላ ራስ ካሳ በአደባባይ የዋለውን ችሎታቸውን ጨርሰው ለአንድ ሰዓት ያህል በፈረስ ሄደን ተዘጋጅቶ ከሚጠብቀን የጦር ሰፈራችን ደረስ። በድንኳን ገብተን ጥቂት እንዳረፍ የእኛ ሽከር አገልጋይ ወደ ድንኳኗ አንገቱን አሾልኮ ግብር ተዘጋጅቷል ጌታዬ አለኝ። ግብር ኢትዮጵያውያን ከፍተኛ ሹማምንት ለበታች ሹሞቻቸው የሚያገቡት ወይም የሚያበሉት የዕለት ድግስ ነው። ምንም እንኳ ዋናው ነገር ምግብና መጠጥ ቢሆንም ግብር ዝም ብሎ ተራ ድግስ አይደለም። የራሱ የሆነ ልዩ ደንብና ስርዓት አለው። እስካሁን ያለ ረጅም ታሪክ ያለው ኢትዮጵያውያን ሲወርድ ሲዋረድ እዚህ የደረሰ ታሪካዊ መስተንግዶ ነው። እናም በኢትዮጵያ ያለ ግብር ህይወት የሚታሰብ ነገር አይደለም። ለዚያም መሰለኝ ራስካሳ በየቀኑ ማለት ይቻላል ግብር የሚያበሉት። ራስካሳ ወደፊት እንደምናየው በጦር ሜዳም የጣሊያን አውሮፕላኖች እንደዚያ እየዞሩ ክፉኛ በቦምብ በሚደበድቡበት ጊዜ ሳይቀር ግብር ያበሉ ነበር። ራስካሳ በጦርነት ወደ ጦር ሜዳ ስንሄድ በሰፈርንበት የጦር ሰፈር ግብር ማብላት ይችሉ ዘንድ ሁሌም በመሃል የጦር ሰፈር የሚቆም ትልቅ የግብር ድንኳን አላቸው። በዚህ የግብር ድንኳን ውስጥ በአንድ ጊዜ ከ100 ሰው በላይ መስተናገድ ይችላል። የዕለት ግብሩን የሚያዘጋጁ የራስካሳ የግል አሽከሮች ሲኖሩ ቁጥራቸውም ወደ 200 ገደማ ይሆናል። እንግዲህ እነዚህ አሽከሮች ግብር በስነ ስርዓቱ ማዘጋጀታቸውን ብቻ ሳይሆን ግብር የሚገባው ሹማምንት በየደረጃውና በተመደበለት ቦታ ሁሉ በትክክል መቀመጡን የሚቆጣጠር አንድ ሹም አለ። ይሄ ከሲታ እልፍኝ አስከልካይ ሹም ሁሌም ያችን ወጥና ቅባት የጠገበች የደንብ ልብሱን ለብሶ የዘወትር ስራውን እስከ ጦርነቱ ፍጻሜ ድረስ በታላቅ ንቃት ያከናወነ ነበር። ይሄ ሹም ግብሩ በትክክል መዘጋጀቱን ካረጋገጠ በኋላ በዛች ወጥ በጠገበች ልብሱ ላይ ነጭ ነጠላውን እብብቱ ስር ያስርና የነጠላዋን ሁለት ጫፎች በሁለቱም ትከሻዎቹ ወደ ኋላ አጣፍቶ ራስካሳ ፊት ይቀርብና ግብር መዘጋጀቱን ለክብራቸው የሚገባቸውን ሰላምታ አቅርቦ ይናገራል። ራስካሳ በዚሁ እልፍኝ አስከልካይ ሹማቸው ታጅበው እንደ መጀመሪያ ሰው ለግብር ወደ ድንኳን ይገባሉ። ራስካሳ በግብሩ ድንኳን ውስጥ በተዘጋጀላቸው የክብር ቦታ እንደተቀመጡ አሽከሮች ቀርበው የተዘጋጀውን ግብር የተለያዩ ወጦች ያቀርባሉ። ሁለት ጎረምሶች ደግሞ ከራስካሳ ጀርባ ቆመው ራስካሳን ዝንቦች በምግብ ሰዓት እንዳያስቸግራቸው በጭራ ዝንቦችን በጥንቃቄ ያባርራሉ። ምግቡ እንደቀረበ የራስካሳ የግል ጠባቂና ጠንካራው አገልጋይ ይቀርብና ከቀረቡት ምግቦች በትንሽ በትንሹ ይቀምሳል። አገልጋዩ ጠባቂያቸው ምግቡን ከቀመሰ በኋላ ራስካሳ ግብሩን ይጀምራሉ። ምናልባት ይሄ አጉል እምነት ይመስል ይሆናል፣ ግን በኢትዮጵያ ታሪክ በርካታ ነገስታት ከምግብና ከመጠጥ ጋር ተቀላቅሎ በሚሰጥ መርዝ ዙፋናቸውን ያለ ፍላጎታቸው መልቀቅ ተገደዋል፣ በመርዝ ተገለዋል። ራስካሳ ያለምንም ጭቅጭቅ በኢትዮጵያ ውስጥ ካሉ ሀብታምና ከፍተኛ ስልጣን በእጃቸው ካለ ጥቂት ከፍተኛ ሹማምንት አንዱ ናቸው። ቢሆንም ያለምንም ሹካና ማንኪያ እንደማንኛውም የእርሳቸው ተራ ደሃ ጭሰኛ ገበሬ ሁሉ በእጃቸው ነው የሚበሉት። ራስካሳ ከበሉና እጃቸውን ታጥበው አፋቸውን ከተመጠመጡ በኋላ አሽከሮች ቀጣዮቹን የዕለቱ ግብርተኞች እንደየደረጃቸው ማስገባት ይጀምራሉ። በራስካሳ ጦር ውስጥ ከራስካሳ ቀጥሎ ከፍተኛ የሚባለውን ስልጣን ያለው የበኩር ልጃቸው ደጃዝማች ወንድወሰን ነው። እናም ደጃዝማች ወንድወሰን እንደ ሁለተኛ ሰው ለግብር ይገባል። እኔና ለጓደኛዬ ራስካሳ ለከፍተኞቹ ባለስልጣናት እኩል ስለመደቡልን ከደጃዝማች ወንድወሰን ቀጥለን ከሁለቱ የንጉሠ ነገሥቱ እንደራሴዎች ከበጅሮንድ ለት ይበሉና ከቅኛዝማች ደህኒ ጋር እንደ ሦስተኛ ሰው ለግብር ገባል። ከኛ ቀጥሎ ሌሎች ከፍተኛ ሹማምንት ገብተው የግብሩ ድንኳን እስከ አፍንጫው ሞልቶ ግብር ተበላ። ግብርተኛው እንዲህ በአንድ መሶብ ዙሪያ አምስትም ስድስትም ሆኖ በባዶ መሬት ላይ ተቀምጦ እንጀራውም ወጡም እየተጨመረ የቻለውን ያህል ይበላል። ወጥ የኢትዮጵያውያን ብሔራዊ ምግብ ማባያ ነው። ደሃ ሆነ ሀብታም ያለ ወጥ ምግብ የሚታሰብ ነገር አይደለም። ልክ እያንዳንዱ ህንድ በየቀኑ በእርድ የተቀቀለ ሩዝ እንደሚበላ ሁሉ እያንዳንዱ ኢትዮጵያዊ በየቀኑ የራሱን እንጀራ በወጥ ይበላል። በአንድ ወቅት በቦምቤ የባቡር ጣቢያ ያገኘሁት አንድ መሐራጃ ወጥ ቤት ሰራተኛ ከ50 አይነት በላይ የሩዝ ማባያ ወጦችን ካልጫ እስከ ፈረንጅ ሊበላው የማይችል በጣም የሚያቃጥል የበርበሬ ወጥ ማዘጋጀት እችላለሁ እያለ ጉራውን ነፍቶብኛል። ኢትዮጵያውያን ከዚህ ህንድ ጋር ሊወዳደሩ የሚችሉት አንድ አይነት ወጥ መስራት ሊመስል ይችላል። ኢትዮጵያውያንን የበርበሬ ወጥ ግን ከዚያ ጉረኛ ህንድ ጋር ፈጽሞ ማወዳደር አይቻልም። ያንን ህንድ ይህንን የኢትዮጵያውያንን የበርበሬ ወጥ ቢያበሉት ተቃጥሎ እንደሚሞት ጥርጥር የለውም። እንዲህ ግብር ገብተን ስንቀመጥ ብዙ ጊዜ በቅርብ የተቀመጠሽም ወደኔ ዞር ብሎ ቦት ይራሰ እንጀራ ተቀልሎ ያጎርሰኛል። በርግጥ ይሄን ጉርሻ መቀበሉ ብዙም ደስ አይለኝም። ግን ምን ማድረግ አለብኝ? ኢትዮጵያውያን በጣም የሚወዱትና የሚያከብሩትን ሰው በግብር ላይ ማጉረስ የወዳጅነታቸው መግለጫ ምልክት ነው። እና ወዳጅነቱን ሲገልጽልኝ እንቢ አልቀበልም ማለት ነበረብኝ? ምንም እንኳን ግብርተኛ ወደ ግብር ከመግባቱ የእጅ መታጠቢያ ውሃ ቢቀርብለትም ላመል ያህል እጆቹን ውሃ ያስነካቸው ይሆናል እንጂ እጁን ታጠበ ማለት ግን ፈጽሞ አይቻልም። ከግብር ሲወጣ ደግሞ እነዚያን በወጥና በጮማ የራሱ እጆች በጺሙና በራስ ጸጉሩ በሸማው ሳይቀር ይጠራርጋታል እንጂ በውሃ አይታጠብም። የግብሩ ቀን የጾም ቀን ካልሆነ ሁሌም ስጋ የጦረኞች ምግብ ነው። ለጦረኞቹ ኃይልና ድፍረት ይሰጣል የሚባለው ጥሬ ስጋ አይቀርም። ሰንጋዎቹ የሚጣሉት ግብር ከመጀመሩ ጥቂት ቀደም ብሎ ስለሆነ ሁለት ጣጣና ሰክተው በትከሻቸው ተሸክመው በግብርተኛው ፊት ይዘውት የሚቀርቡት የበሬ ስጋ ነፍስ እንዳለው ሁሉ ይንቀጠቀጣል። በዚህ መልኩ የመጀመሪያዎቹ ዙር ግብርተኞች እስኪበቃቸው እንጀራውንም ስጋውንም በልተው ጠጁንም ጠጥተው ሲወጡ ጥቂት ከፍተኛ ሹማምንት ብቻ ቦታቸውን እንደያዙ ይቀራሉ። የመጀመሪያዎቹ ሲወጡ ሌሎች በመቶች የሚቆጠሩ እየገቡ ይበሉና ይወጣሉ። እነዚህም በልተውና ጠጥተው ሲወጡ ሌሎች ይገቡና እነሱም በልተው ጠጥተው ጠግበው ሲወጡ ሌሎች እየገቡ ግብሩ እስከ መጨረሻው ይቀጥላል። በእንዲህ አይነት ግብር ላይ በቂ ጠጅ ካለ ለሁሉም ይታደላል። አብዛኛው ሹማምንት ጠጁን የሚጠጣው በብርሌ ነው። ትልቆቹ ሹማምንት ግን ከዝሆን ወይም ከበሬ ቀንድ በተሰራ ዋንጫ በግምጃ ጨርቅ ተሸፍኖ በሚሰጣቸው ነው የሚጠጡት። ራስ ካሳ ለራሳቸው በልዩ ሙያተኛ አጊጦ የተሰራ የብር ዋንጫ አላቸው። እንደ ኢትዮጵያውያን ጥንታዊ ወግና ባህል መሰረት ታላላቆቹ ሹማምንት እንደ ስልጣን ደረጃቸው እና እንደ ግዛታቸው ወግ የጠጅ ዋንጫቸውን የተለያዩ ቀለም ባላቸው የግምጃ ሽራፊ ጨርቆች ተሸፍነው ነው የሚሰጣቸው። ይሄ ወግ ደግሞ በምንም መልኩ በጦር ሜዳም ቢሆን ሊተላለፍ ሊቀር አይችልም። ይህን ወግና ባህል ባይኔ ለማየት ታድዬ ነበር። አሽከሮች ያንዱን ፊታውራሪ ነጭ የግምጃ ጨርቅ ይጥሉና ለፊታውራሪ ዋንጫውን መሸፈኛ ተው ተቸግረውና ደንግጠው ባለበት ቅጽበት እኔ ያደፈች ማረቤን አውጥቼ ግንባሬን ስጠራርቅ አንዱ አሽከር አይቶኝ ኖሮ ሲሮጥ ወደ እኔ መጥቶ እባክህ ለአንድ አፍታ ማረብህን አውሰኝ ሲል በተለማማጭ አይኑ እየተማጸነ ጠየቀኝ። ለምንህ ነው? ምን ያደርግልሃል? ስል ግራ ሲገባኝ ጠየቅኩት። የፊታውራሪ የግምጃ ጨርቅ ጠፋብኝ፣ እንዲህ ያለ ግምጃ ጨርቅ ዋንጫውን ለፊታውራሪ መስጠት አልችልምና እባክህ ለአንድ አፍታ አውሰኝ እያለ በድጋሚ ተማጸነኝ። አልጨከንኩበትም፣ መሐረቤን ሰጠሁት። ደስተኛው አሽከር ለጌታው ፊታውራሪ ጠጅ የሞላ ዋንጫውን በእኔ መሐረብ ሸፍኖ ሲሰጥ ትልቅ እፎይታ ከፊቱ ላይ ይነበብ ነበር። አዎ በዚህ ዘመን ወግና ባህል ደንብ ለማክበር ትንሽዬ ቁራጭ ጨርቅ ትበቃለች። ግብሩ እንዳለቀ ሁሉም ሹማምንት የግብሩን አዳራሽ ለቀው ሲወጡ ራስ ካሳና ልጃቸው ደጃዝማች ወንደሰን ብቻ ቦታቸውን እንደያዙ ሲቀሩ በርካታ ትላልቅ ሹማምንት ሰብሰብና ፈንጠር ብለው ይቆማሉ። በዚህ መሃል በርካታ የጠመጠሙ ቄሶች ወደ ግብር አዳራሹ ይገቡና በራስ ካሳ የነፍስ አባት መሪነት የዕለቱ ጸሎት ይደረጋል። ከዚህ ጸሎት በኋላ የዕለቱ ግብር ይፈጸምና ራስ ካሳ እስካሁን በትዕግስት የሚጠብቁ ባለጉዳዮችና መልእክተኞችን መቀበል ይጀምራሉ። እነሆ ላለፉት ሁለት ሳምንታት ቀስ እያልን ከ3000 ሜትር በላይ ከፍታ ባለው ተራራማ ቦታ ላይ እያዘገምን ነው። ሁለት ሳምንት ሙሉ በውል በማይታወቅ ተራራማ አገር ማለት ከጣና ሐይቅ እስከ አሸንጌ ሐይቅ ድረስ በተሰቀለው የተራራ መሬት ላይ እያዘገምን ነው። እንዲህ ቀኑን ሙሉ ስንጓዝ አካባቢው ምንም አይለወጥም፣ አንድ አይነት ነው። እዚህ በተራራ ላይ በተዘረጋ ሜዳ ላይ አንድ ለምልክት እንኳን የሚሆን ከፍ ያለ ዛፍ አይታይበትም። ቀኑን ሙሉ መሬት ሊነካ የደረሰ ዳመና እንደዋጠን ነው። አሁን ደረስ ሜዳው አለቀ ስንል ያ ሜዳ እንደገና ሲዘረጋ፣ እንደገና ደረስን ስንል እንደገና ሲዘረጋ፣ ማብቂያ በሌለው በዚህ የተራራ ላይ ሜዳ ላይ ስንሄድ የደከመው ተጓዥ አይን የሚያየው ነገር ቢኖር እዚህም እዚያም ጉች ጉች ያሉ የዚህ ቀበሌ ነዋሪዎችን ጠቆር ጠቆር ያሉ ጎጆዎችን ጥላ ብቻ ነው። ከዚህ አሰልችና አድካሚ ጉዞ በኋላ ጥቅምት 10 ቀን ከረጅም የተራራ ጫፍ ወይም ሜዳ ላይ ደረስ። እንግዲህ በዚህ ሰፈር ለሚከተሉት ሁለት ቀናት እንሰፍራለን። ነጭ ዳርቻና የሻገቱ የሚመስሉ ድንኳኖች እንደ ባህር መዘርጋት ጀመሩ። በየሰዓቱ በርካታ ሹሞች ጦራቸውን እያያዙ ከምስራቅ በጌምድርና ከላስታ የመጡ ከጦራችን ጋር ይቀላቀላሉ። ሁለት ቀን ሙሉ ከጧት እስከ ማታ የራስ ጋሳሽ ከሮች በሬዎችን እያረዱ ለየሹሞች ያከፋፍላሉ። ሴቶችና ልጆች ደግሞ የደረሳቸውን ስጋ እየዘለዘሉ ተጠርታ በመጣች በመስመጥለውና ደምቃ በወጣችው ፀሐይ በገመዶች ላይ ያንጠረጠሉ ያደርቃሉ። እንግዲህ ይህ የደረቀ ስጋ ቋንጣ ለተዋጊ ወታደር ዋና የጦር ሜዳ ስንቅ ነው። ራስ ጋሳም ስራ አልፈቱም። ከጧት እስከ ማታ በተንቀሳቃሹ ዙፋናቸው ላይ ተቀምጠው በትልልቆቹ ሹማምንቶቻቸው ተከበው አዳዲስ ሹማምንትን ይቀበላሉ። የአካባቢ አገር ሽማግሌዎችም በራስ ጋሳ ፊት እየቀረቡ በቀበሌያቸው ስለደረሰው ችግርና ጭቆና አቤቱታቸውን ያቀርባሉ። ራስ ጋሳ ከዚህ በተጨማሪ ከየቀበሌው እህል፣ ጥራጥሬ፣ በግ፣ ፍየልና በሬ ለመሸጥ ከመጡ ገበሬዎች ጋር በዋጋ እየተከራከሩ ለወታደሮቻቸው ስንቅ ይሸምቱ ይውላሉ። አንድ ጥሩ በሬ ቢያወጣ 8 ብር ብቻ ነው። ሁለት ቀን በኋላ ራስ ጋሳ ለጦራቸው ወደፊት እንዲሄድ ቀጭን ትዕዛዝ ሰጡ። ዛሬም ወደ ተከዜ ወንዝ ሳንወርድ አፋፍ ላፋፍ በተራራው ሜዳ ላይ ነው ስንሄድ የዋልነው። እንግዲህ አፋፍ ላፋፍ ስንሄድ ጠላት ባይገጥመንም አጥንት ድረስ ዘልቆ የሚገባ ቅስቃሴ ግን እያንሰፈሰፈን ነው። ወፍራም ሹራብ ደርቤ በብርድ ልብሴ ብትጠቀለልም ምንም አልረዳኝም። አልፎ አልፎ ከፈረሴ ላይ እየወረድኩ ሰውነቴን ለማሟሟቅ ሶምሶማ ባሮጥ ኖሮ ከፈረሴ ላይ እንደተቀመጥኩ ደርቄ እንደምቀር ጥርጥር አልነበረውም። ለእነዚያ ምስኪን ኢትዮጵያውያን የገበሬ ወታደሮች ከልቤ አዘንኩላቸው። በዚህ ውርጭ በላያቸው ላይ ያለ ነገር ቢኖር እያለቀ ያለ አሮጌ ሸማ ብቻ ነው። እንዲህ ራሴ ባላየው ኖሮ በኢትዮጵያ ለዛውም በምስራቅ አፍሪካ እንዲህ አይነት ጨካኝ ብርድ አለ ቢሉኝ ምንጊዜም አላምንም ነበር። ምናልባትም በመላው ኢትዮጵያ በጣም ብርዳማ ቦታ ቢፈለግ አሁን እኛ የምንሄድበት የዋድላ ግዛት አንደኛ ሳይወጣ የሚቀር አይመስለኝም። ማምሻው ላይ ተስማሚ ቦታ ስላገኘን ጦሩ እንዲሰፍ ትዕዛዝ ተሰጠውና ሁሉም በቆመበት ቦታ መስፈር ጀመረ። ይሁን እንጂ ጦሩ ድንኳን ለመጣል ከወትሮው በተለየ ሁኔታ ረዘም ያለ ጊዜ ወሰደበት። አይፈረድበትም። እንደ ድንጋይ በጠጠረ ውርጭ መሬቱ ተሸፍኗል። በድንኳን ውስጥም የሰው ልጅ የማይችለው ከባድ ቅዝቃዜ አለ። ለዚያም መሰለኝ ከድንኳናችን በራፍ ላይ አሽከሮች ትንሽ ሞቅ እንዲለን አስበው ትልቅ እሳት ያነደዱልን። ምንም እንኳ ካኔቴራ፣ ሁለት ሸሚዝ፣ አንድ ወፍራም ሹራብ፣ ኮትና ካፖርት ብደርብም አልበቃ ብሎኝ ብርድ ልብሴን ተከናንቤም ብርዱ አሁንም እያንዘፈዘፈኝ ነው። ብቻ እንዲሁ በብርድ እየተንቀጠቀጥ እጄን ሳላስበው ወደ ኪሴ ስልክ አንዲት እንደ እንጨት የደረቀች ፖስታ አገኘው። ይችን ፖስታ የተቀበልኩት አዲስ አበባ ወደ ደብረ ታቦር የበረርኩ ዕለት ነበር። ግን በዚያ ችኮለና ጥድፊያ ሳላነባት ተረሳችና እነሆ ዛሬ ሳገኛት ላነባት ጓጓሁ። ምንም እንኳ ፖስታዋ ብትደርቅም እንደምንም ከፈትኳትና ማንበብ ጀመርኩ። የደብዳቤው ፍሬ ነገር እንዲህ ይላል። እኔ አሁን ረፍቴን ዩጎዝላቪያ ውስጥ እያሳለፍኩ ነው። እዚህ ጥሩ የአየር ጠባይ አለ። በየቀኑም ፀሐይ ስለሚወጣ ሙቀቱ ኃይለኛ ነው። ሁሌም አስብሃለሁ። እናም እኔ እንዲህ በዚች የባልካን ሙቀት ስቃጠል አንተ በአፍሪካ ሐሩር መጠበስህ ሲታወሰኝ ከልቤ አዝንልሃለሁ። በጣም ተናደድኩና ደብዳቤዋን ጨምድጄ ከፊቴ በሚነደው እሳት ውስጥ ጨመርኳት። የአፍሪካ በረሃ ይቀልዳል እንዴ? በሰሜን ዋልታ አካባቢ እንደሚኖር ኤስኪሞ ድሪቶ በድሪቶ ሆኜ እሳት ዳር ተቀምጬ ጥርሴ በብርድ እየተፋጨ በአፍሪካ ሐሩር መጠበስህ የምትለዋ አረፍተ ነገር አናደደችኝ። ድንቅም የአፍሪካ ሐሩር
ምዕራፍ 13
ከአጼ ቴዎድሮስ የልጅ ልጅ ጋር አሁን በላስታ ድንበር ላይ ነን። ባለፉት ቀናት በርካታ ሹማምንት ከየግዛቱ ከነጦራቸው እየመጡ ከጦራችን ጋር ስለተቀላቀሉ አሁን ጦራችን ወደ 50,000 ገደማ ወይም ከዛ በላይ ሆኗል። እንግዲህ የግምት ብቻ ነው። ትክክለኛውን ቁጥር እግዚአብሔር ብቻ ነው የሚያውቀው። እንግዲህ ወደ ሰሜን ለመሄድ ከዚህ የተራራ ጫፍ ላይ ተነስተን ወደ ታች ወርደን በዚያ አስፈሪና አስቸጋሪ ጠባብ ሰርጥ ማለፍ አለብን። ስፋቱ ግማሽ ሜትር የማይሞላውና ናዳ የበዛበትን ይህን ሰርጥ መውረዱ ምን ያህል አስቸጋሪና አደገኛ መሆኑን የተረዱት ራስ ካሳ ጦራቸውን ሁለት ቦታ ላይ ከፈሉት። ወደ ተከዜ ወንዝ በዚህ አስቸጋሪና አደገኛ የሰርጥ መንገድ 1200 ሜትር ቁልቁል ለመውረድ ከመሞከራችን በፊት ጦራችን ለማረፍ አፋፍ ላይ ቆመ። እንዲህ እዚህ አፋፍ ላይ ቆሜ የተከዜን ሸለቆ ሳደንቅ ድንገት በጦራችን ግርግር ተፈጥሮ ፉከራውና ሽለላው ከሩቅ ይሰማ ጀመር። እስካሁን ያላንዳች ችግር በሰላም ሲጓዝ በነበረው ጦራችን መካከል ምናልባት አመጽ ተነስቶ ይሆናል በሚል ስጋት በፍጥነት ወደ ጦር ሰፈር ስመለስ ራስ ካሳን ወደነዚህ ወደሚፎክሩትና ወደሚሸልሉት ጦረኞች ሲሄዱ አየሁና በሩጫ ቀረሽ እርምጃ ተከተልኳቸው። በቦታው ስንደርስ በነዚያ በሚፎክሩትና በሚሸልሉት መካከል የራስ ካሳ የበኩር ልጅ ደጃዝማች ወንደሰን በበታች ሹማምን ተከቦ የአባቱን መምጣት ሲጠባበቅ አገኘ ነው። ወዲያው ደጃዝማቹ አባቱን ሲያይ እየሮጠ መጥቶ ከእግራቸው ስር ወድቆ እግራቸውን ለክብራቸው ስሞ ሲነሳ እንደ አባትና ልጅ ተቃቅፈው ተሳሳሙ። አንጀት በሚበላ ሁኔታም ተሰነባበቱ። አዎ፣ ጀነራል ደጃዝማች ወንድወሰን ግማሹን የራስ ካሳን ጦር እየመራ ለምስራቅ በኩል ዞሮ ተከዜን ሊሻገር ሄደ። የቀረው የራስ ካሳ ጦር አሁን ከቆምንበት አፋፍ ላይ ቁልቁል ወርዶ የተከዜን ወንዝ ለመሻገር ይሞክራል። ከእንዲህ አይነቱ መሰነባበት በኋላ የራስ ካሳ ፈረሰኛ ጦር ለእኛ ቅድሚያ ሰጥቶ መንገድ ስለለቀቀልን ቁልቁል ወደ ተከዜ ወረድ። ይህ የሰርጥ መንገድ ታሪካዊ የሚያደርገው እና አንድ ምንጊዜም ማንም የማይረሳው ታሪክ አለው። በ1860ዎቹ ውስጥ ቴዎድሮስ የሚባል አንድ ጀግና ንጉስ በኢትዮጵያ ነግሶ ነበር። ስለዚህ ጀግና ደፋርና የተማረ አገሩን ከማንም በላይ ስለሚወድ ንጉስ ብዙ ታሪክ ተጽፏል። አንዳንድ ክፉ ምላስ የታሪክ ጸሐፊዎች በስልጣኑ መጨረሻ ግድም ላይ እብደት ቢጤ ነገር ጀምሮት ነበር እያሉ ይጽፋሉ። ሌሎች ደግሞ ቴዎድሮስ ከጊዜው ቀድሞ የመጣ ንጉስ ነው እያሉም ይፈላሰፋሉ። ሆነም ቀረ ቴዎድሮስ በህይወት በስልጣን ዘመኑ መጨረሻ ግድም ላይ ከእንግሊዞች ጋር በተፈጠረ አለመግባባት በአገሩ ይኖሩና ይሰልሉ የነበሩ ፈረንጆችን እንግሊዞችን በሙሉ ሰብስቦ ያስራል። ከነዚህ ከታሰሩ ፈረንጆችም መካከል በንጉሱ ቤተ መንግስት ሲኖር የነበረው ቆንስል ካሜሮንም ይገኝበት ነበር። ምንም እንኳ እንግሊዞች ችግሩን በዲፕሎማሲ ለመፍታት ቢሞክሩም በእንግሊዞች ብልጣብልጥነትና ንቀት ክፉኛ የተናደደው ይህ ንጉስ አሻፈረኝ አንድም እስረኛ አለቅም ብሎ እልህ ውስጥ ገባ። ይህንን ታታሪ ንጉስ ለመጣልና በምትኩ አሻንጉሊት ንጉስ ለማንገስ ነገር የሚሸርቡት እንግሊዞች በጀነራል ናፒየር የሚመራ የህንድ ጦር እስረኞቻቸውን ለማስፈታት ወደ ኢትዮጵያ ላኩ። በ1867 በርከት ያሉ የህንድ ወታደሮች በእንግሊዛውያን መኮንኖች እየተመሩ ኤርትራ ገቡ። በዙላ ወደብ ጥቂት አርፈው ወደ መሃል ሀገር ዘልቀው ለመግባት ከየግዛቱ ገዢዎች ጋር እየተደራደሩና በጉቦ መልክ መሳሪያ እየሰጡ በእነዚሁ የየግዛቱ ገዢዎች መሪነት እስከዛሬ አንድም የወራሪ ጦር ረድቶት የማያውቀውን አገር ፍለጋ ወደ መሃል ሀገር ጉዞ ጀመሩ። እንዳልኩት የቴዎድሮስ ተቃዋሚ የየግዛቱ ንጉሶች የጀነራል ናፒየር ጦርን መንገድ እየመሩ አሁን ልንወርደው የምንንቀጠቀጥለትን ሰርጥ ሁሉ ወጥተው መቅደላ አፋፍ ደረሱ። ጀነራል ናፒየር የጦር መሪ ብቻ አልነበረም። በጣም ጎበዝና ወደር የማይገኝለት ተደራዳሪ ዲፕሎማት ነበር። አለዚያማ በእነዚህ ስናንሽ ንጉሶች መሬት ላይ በሰላም ተጉዞ እዚህ መቅደላ አፋፍ ላይ ባልደረሰ ነበር። ጀነራል ቴዎድሮስ ከታማኝ ወታደሮቹ ጋር የጀነራል ናፒየርን ጦር ገጥሞ ተዋግቶ በተሸነፈ ጊዜ የጀግና ንጉስ እጅን አጥፍተን ብሎ ራሱን ይገላል። እንግሊዞችም እስረኞቻቸውን አስፈትተው በውላቸው መሰረት በመጡበት መንገድ ተመልሰው የኢትዮጵያ መሬት ለቀው ወደ ህንዳቸው ሄዱ። ዩኒቨርስ እንዲህ በዝግታና በጥንቃቄ ኮልኩለሱን ሲወርድ በመንፈስ እነዚያን የደከሙ የጀነራል ናፒየር ወታደሮች በዚያ ጥንታዊና ደማቅ የወታደር የደንብ ልብሳቸው አየዋቸው ሳልኳቸው። ዩኒቨርስ ከራስ ካሳ በቅሎ ብዙም ወደ ኋላ ሳይርቅ በርጋታ ሰልፉን እየወረደ ነው። እኔ ኋላ አንድ እስከዛሬ ያላየሁት ኮስታራና ቆፍጣና በሰላሳዎቹ እድሜ ውስጥ የሚገኝ ወጣት ሹም በፈረሱ ላይ ተቀምጦ ይሄዳል። በቅርቡ ከኛ ጦር ጋር የተቀላቀለ መሆን ይኖርበታል። እስከዛሬ በጦራችን መሃል አላየሁትም። ብቻ እንዲህ በዚህ ወጣት ቆፍጣና መኮንን መገረሜን ያየ የኔ ፈረስ ልጓሚያሽ ወደ እኔ ተጋብሎ የአጼ ቴዎድሮስ የልጅ ልጅ ነው አለኝ። ተከዘን ተሻግረን ጥቂት እንደሄድ ከፊት ለፊታችን ትልቅ ሜዳ ተዘረጋ። በዚህ ለጥ ባለ ሜዳ ስንሄድ ውለን የሙጃ ቀበሌ ተቀበለን። በሙጃ ቀበሌ ብዙ ጎጆዎች መሃል ስንሄድ ቆይተን ከቀበሌው ትንሽ ወጣ ብሎ አንድ ጉብታ ላይ ሰፊ ግቢ አየን። እዚህ ትልቅ ግቢ አጠገብ ስንደርስ ራስ ካሳ ከፈረሳቸው ላይ ወርደው በቀጥታ ወደ ግቢ ሲገቡ እልልታው እስከ ሩቅ ቦታ ድረስ ሳይቀር ይሰማ ነበር። ቀልጣፋው አሽከራቸው መቼ እንኳን ወደ ግቢ ውስጥ እንደገባ ሳናስተውል በግቢ ውስጥ ተንቀሳቃሽ ዙፋናቸውን ስላቆመላቸው በዙፋናቸው ላይ ተቀምጠው የግቢውን ዙሪያ ገባ መቃኘት ጀመሩ። እንዲህ ግቢውን እየቃኙ በትዝታ በጣም ርቀው ሄዱ። አንድም ሰው ድፍረት ኖሮት ከዚህ የቀን ህልማቸው ሊቀሰቅሳቸው አልሞከረም።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
አጃንተ ጌታ በብራተርከው ገና
አጃንተ ጌታ በብራተርከው ገና